ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አንባጭጫጭት ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ለክ እንደሆነ ከውስጡ የወጡ ተምቾች ለጠላት አዝራው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል 17 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከቶ ወዴት ናችሁ? መጀመሪያ አንኳኩተው እውነትን ገደሏት። ከዚያም በውድቅቱ ፍትህን ቀጠሏት። ሐቅ ምርኩዙን ነጥቀው ውሸት ቢያስታጥቁት ታሪክን ዘልዝለው አፈር ደቼ ያበሉት። ለካስ በነሱ ቤት አንዳች አልተረፈም ለወሬ ነጋሪ፣ በርኩስ ተግባራቸው ከሳሽም መስካሪ። ፍርድ ቤት ቢገተር ከአጥቢያ ከፍተኛ ከቶ ምን ይረባል? ህግን አስከባሪ ባገር የለም ዳኛ። በትላንቱ ድረት ኡዚ ባጠኖቸው ጳውሎስን የሚያስንቅ መስቀል አገንድረው ሰው በበለተ እጅ መቋሚያ ገትረው ከጠዋት እስከ ረፋድ ስማአኒ ይላሉ። ደግሞም በደረቅ ሌት ብራና ወጥረው አምናን የሚደልዝ መጽሐፍ ይጽፋሉ። አረር የቀደደው ቦምቤ ቦተረፈው ዘይት የጠበሰው ግርፍ የተለተለው ኖራም የለሰነው ለአገር ሟች ሰለባ አፈር ከቀየጠው ድፍን 50 አመቱ ወይም 40 አመቱ ቀረበ እንኳን ቢባል 10 ወይ 5 በርግጥ ምን ይመጣል? ከወያኔ ወዲህ ሞት አዲስ ሬሳ እንደሆነ የፊቱን ያስረሳል። አንባቢውም እንደሁ አፈር ባይገባ እንጂ ሳለ በቁም ሞቷል። እና ያ መላኩ እነ ሻምበል ፍቅሬ እና አይተ ፍስሐ ጭራቁ ኮሎኔል እና አስፋው ለገሰ እነትዬ ህይወት ባንጃ ደም ያሰጡ በመጽሐፍ ሲያሜ ወንጀል እየሸጡ ይጦረቱ ይዘዋል በሽያጭ ሽብቻቦ ለሙት ህልውና ተስካር ያወጡ። በዚያ ያያዛቸው የሚቀር አይመስልም ገነት መግባታቸው። አገርና ጊዜን እናንተ ያልሞታችሁ ጥንት የነበራችሁ ከቶ ወዴት ናችሁ?
ደረሰሽ ወይ ፖስታ? درسش وی پستا یلا کتال کشی چنکتن کریتان وکسان تکشی یه زمن تزتا عطاری کستاوشی لکل نبرم وی یال کت نگر هلا دگ میت آف کت یه متلش متو یه گدلش بلا سی بال مقویتو انیم سل مکرمی یه سمعو تولو نون دی با هلمی لی تولی ماک یاکبر برون این هنو مراچو قلبیم می سباون سمیت هنو دانیو ایتان سراکیو من سو لیری چلال ملاس اندهون زرافی نتاکیو آفون کفتو کالو کجبواس بلتا فرتش نوری بلوات نفسی تفرالج بگندان دنگتا منو انو می فررا اسوا لراسوا مواج بگر تدفتتا از گرم مویدم براو کلوات تو یمی قرد تمن یمیانی کنت تو لگندان بفرتات جبن استنی تو فچی بتفابت کنی بی زرف بیت نیو دانیا هگلی تگبر فیدل دی گدف یمی تسرن یسرو بکال سمون بمالالات ورقو مچی فتال ساونده تفابت بتا چم بلائی اندامن سوی هون بابو دنابای اندیت اونت یوتا اندیت حق کتای اکبرواز کمتو گدائی بگدائی لدلش لالکس اندالو گموراو ینیم رو روی هلیم لدلش نو فالیمت تا دلش گیزیش مباکنو بگف ستمات ککی هرت ستا زرفی لیچ ستا سرکی اصد گش لسو ستا در گیاگل گای لزینو انوائی کولل سیل یمیت تای گهنو کتاینو عورینو تگلاچن بفز سومی کرم وری هونو اکباچن فرتش نوری بلوات نفسی تفرالج بگندان دنگتا منو انو میفرر اسوا لراسوا مواج بگر تدفتتا
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 17 ምዕራፍ 31 የካሳ ጦር ወጥመድ ውስጥ ከየካቲት ወር አጋማሽ ጀምሮ እነዚያ የተረገሙ የጣሊያን አውሮፕላኖች ከንጋቱ ጀምሮ እስከ ማምሻው ድረስ እየተመላለሱ በሚጥሏቸው ቦምቦች ያቢያዲ ከተማ ህፃናት እናቶች አሮጊቶች ልክ በረዶ እንደወረደበት አበባ እዚም እዚያም በየቀኑ ይረግፋሉ። እነዚህ ጨካኝ አረመኔ አውሬ የአውሮፕላን አብራሪዎች ሁለቱን ጥንታውያኑን የኦርቶዶክስ ቤተክርስቲያናት እንኳን ሳይቀር አልማሯቸው። አብያዲ ከመድረገስ ለመጥፋት ተቃርባለች። አብያዲ እንዲህ በቦምብ ሰዓት ስትነድ ለወታደሮቻችን ለሚስቶቻቸውና ለልጆቻቸው በተቀላላው ለራስ ካሳጦር የነበረን አንድ አውሮፓዊ ዶክተር ብቻ ነበር። እሱም ዶክተር ሹፕለር የሚባል ኦስትሪያዊ ነበር። ከዚሁ የኦስትሪያ ተወላጅ ከሆነው ዶክተራችን ቀጥሎ እንደነገሩ የተደራጀና እንብዛም የሚረባ የህክምና መሳሪያ ያልነበረው የኢትዮጵያ ቀይ መስቀል ከአንድ ህንዳዊ አህመድ ከሚባል ዶክተር ጋር በአየርላንዳዊው ካፕቴን ሂኬ እየተመራ ጥር 30 ቀን አብያዲ ገባ። በዚሁ ቀን ማምሻው ላይ በጦር ሜዳ ጀግንነታቸው ወደር የሌላቸውና የማይገኝላቸው ወደ 15000 ገደማ የሚሆኑት የከምባታ ተወላጆች በጀግናው መሪያቸው በደጃዝማች መሸሻ እየተመሩ ከ900 ኪሎ ሜትር በላይ በእግራቸው ተጉዘው አብያዲ ገቡ። በዚሁ ቀን ምሽት ደጃዝማች መንገሻ ሂልሚና ደጃዝማች በየነ ከነጦራቸው ስለደረሱ ከመኝን ከመያቁት የከምባታ ልጆች ጋር በዚያው ምሽት እስካሁን በልጅ ጦር ብቻ ሲጠበቅ የነበረውን ቦታ በስተሰሜን በደብራምባ በኩል የጽኝን የወንዝ ዳርቻ ይዘው መሸጉ። በዚሁ ሰሞን ደራስ ሙሪጌታ ጦርም አነስተኛ የኢትዮጵያ ቀይ መስቀል ከሁለት ፖላንድ ተወላጅ ዶክተሮች ጋር ተልኮላቸው ነበር። ይሁን እንጂ ሁለቱ የፖላንድ ዶክተሮች በመጀመሪያው ቀን የአምባራዶም ጦርነት ስራቸውን እንኳን ሳይጀምሩ በጣሊያኖች ምርኮ ስር ወደቁ። ጣሊያን በእንግሊዝና በፈረንሳይ ሙሉ በሙሉ ተደግፋ በማናለብኝነት ኢትዮጵያን በወረረችበት ሰሞን በተቀላላው በሰሜኑ የጦር ግንባር አራት ፈረንጆች ብቻ ነበር፣ ሶስት አውሮፓውያን እና አንድ ኩባዊ። አሁን ወደ ጦርነቱ ፍጻሜ ስንቀርብ ቁጥራችን ወደ 9 አደገ። የና ጦርነቱ እንደተጀመረ ግድም ከ200 በላይ የውጭ አገር የጦር ሜዳ ዘጋቢ ጋዜጠኞች ወደ ኢትዮጵያ ቢገቡም በሰሜኑ የጦር ግንባር ግን አንድም የጦር ሜዳ ጋዜጠኛም ሆነ ዘጋቢ አልነበረም። ከነዚህ የጦር ሜዳ ዘጋቢዎችና ጋዜጠኞች ውጭ ንጉሰ ነገስቱ የኢትዮጵያን ሰራዊት ይረዱ ዘንድ የተቀበሏቸው ለቁጥር የሚያስቸግሩ በጎ ፈቃደኞች ከፍተኛ የጦር መኮንኖችና የጦር አማካሪዎች ወደ አዲስ አበባ ቢገቡም በጣት ከሚቆጠሩ በደቡቡ ግንባር ከተሰለፉት የጦር መኮንኖችና አማካሪዎች በስተቀር የቀሩት አለምንም ስራ አዲስ አበባ ወይም ደሴ ከጦር ግንባር በመቶዎች ኪሎ ሜትር ርቀው ይንደላቀቁ ነበር። በዘመናዊ መልኩ የተደራጁ በርካታ ዶክተሮችንና አስተማሚዎችን ከበቂ መድኃኒት ጋር ያቀፉ በርካታ የአውሮፓ ቀይ መስቀል ማህበሮች ኢትዮጵያን በጦርነቱ ሊረዱ ወደ አገር ውስጥ ገብተዋል። የስዊድን የፊንላንድና የግብጽ ቀይ መስቀል ማህበሮች በደቡቡ የጦር ግንባር ስራቸውን ቢጀምሩም ምን ያህል ከጦር ሜዳ ርቀው እንደሆነ ግን አላውቅም። በብዛትም ሆነ በጥራት ኢትዮጵያ ውስጥ ከገቡ ቀይ መስቀል ማህበሮች መካከል ተወዳዳሪ የሌለው የእንግሊዞቹ ቀይ መስቀል ማህበር ከንጉሰ ነገስቱ ጦር ጋር ደሴ ነበሩ። አጼ ኃይለ ሥላሴ ከነጦራቸው ከደሴ ድንኳን ነቅለው ወደ ኮረም ሲያመሩም የእንግሊዞች ቀይ መስቀል ማህበር እንዳጀባቸውም ሰምተን ነበር። የሆላንድ ቀይ መስቀል ማህበር ደግሞ በደሴና በኮረም መካከል መሃል መንገድ ወልዲያ ላይ ድንኳኑን ጥሎ ተቀምጧል። በትክክል በ1944 ሰሜኑ የጦር ግንባር የነበሩት ግን ሁለቱ የኢትዮጵያ ቀይ መስቀል ማህበራት ሲሆኑ ስለነበራቸው የህክምና መሳሪያም ሆነ መድኃኒት ግን ባይወራ ይሻላል። ዲግባ የሚባል አልነበረም። ቁም ነገሩ ምንም እንኳን ምንም የረባ የህክምና መሳሪያም ሆነ መድኃኒት ባይኖራቸው በጦር ግንባር ደርሰው ስራቸውን ጀምረው ነበር። በእኛ የጦር ሰፈርም ዶክተር ሹፕለር ገና ከመድረሱ ስራውን ጀምሯል። ወታደሮቻችን ካቢያዲ በስተደቡብ ከተራራው ጥግ 1-3 የሚሆኑ አነስተኛ ዋሻዎችን አጽድተውለት በጣት የሚቆጠሩ ክፉኛ የተጎዱ ቁስለኞች ተኝተውበታል። አብዛኛው ቁስለኛና በሽተኛ ግን የ40 ቀን እድሉን እያሰበ ለነዚያ ሞዘሪ አውሮፕላኖች አውላላ ሜዳ ላይ እንደብቅል ተሰጥቷል። ዶክተር ሹፕለር ወደ ሰሜን ጦር ግንባር ጉዞውን ሲጀምር በመንገድ ላጋጠሙት ቁስለኞችና በሽተኞች ከያዘው መድኃኒት ሲቆነጥር የመድኃኒቱ ከረጢት ጦር ግንባር ሲደርስ እጅጉን ሳስቶ ስለነበር ያለ ብዙ ህመም ማስታገሻ መድኃኒት እጅግ በጣም አስቸጋሪ የሆኑ ቀዶ ጥገናዎችንና ታክመው ሊድኑ የማይችሉ አጥንታቸው የደቀቁ እግሮችንና እጆችን የመቁረጥ ስራውን ከዋሻዎቹ ደጃፍ ላይ ባስተከላት ሰፋ ያለ ድንኳን ውስጥ ህይወቱን አደጋ ላይ ጥሎ ደከመኝ ሳይል ከጠዋት እስከ ማታ ያለ እረፍት ይሰራ ነበር። ጣሊያኖች እንዲህ አቢያዲን ከታሪክ ገጽ ለማጥፋት ከጠዋት እስከ ማታ የቦምብ ውርጅብኝ ሲያወርዱባት ለምን ድንኳኗ ላይ የቀይ መስቀል ምልክት እንደማያደርግባት በመጀመሪያው ቀን ጉብኝቴ ዶክተር ሹፕለርን ጠየቅኩት። ዶክተር ሹፕለር አይ አንተ አሁን የጠፍተው ነው አለና ጣሊያኖች ሆን ብለው የቀይ መስቀል ምልክት ያለባቸውን ጎጆዎች ቤቶችና ድንኳኖች አሳደው ይደበድባሉ አለኝ። የጣሊያን ፕሮፓጋንዳ ለዓለም ህዝብ ሲዋሽና ይህን አሳፋሪና አረመኔያዊ የአብራሪዎችን ድርጊት ሲሸፋፍን የኢትዮጵያ ወታደሮች ሆን ብለው በድንኳኖቻቸውና በመሳሪያ ግምጃ ቤቶቻቸው ላይ የቀይ መስቀልን የተቀደሰ ምልክት ይቀባሉ ሲል ዋሸ። በኋላ ላይ የተለያዩ የአውሮፓ ሀገሮችን የቀይ መስቀል ማህበር ድንኳኖች በቦምብ ሲያጋዩ የአረመናዊ ድርጊታቸው ማስተባበያ በእነዚህ የቀይ መስቀል ማህበር ድንኳኖች ውስጥ ጤነኛ የኢትዮጵያ ወታደሮች ተደብቀው አግኝተን ነው ሲሉ በድጋሚ የዓለምን ህዝብ በታላቅ ውሸታቸው ለማታለል ሞከሩ። ከጦርነቱ ጅማሬ እስከ ፍጻሜው ድረስ በሰሜኑ የጦር ግንባር አንድ እንኳን የራስ ካሳና የራስ ስዩም ወታደሮች ድንኳን በቀይ መስቀል ምልክት ተቀብቶ ቢገኝ አንገቴን እሰጣለሁ ስል በንጹህ ልብ እምላለሁ። የኢትዮጵያ ወታደሮች እንዲህ አይነት ተራና ርካሽ የማታለል ተግባር አይፈጽሙም። በጣም ሲበዛ ኮሩና ጀግኖች ነበሩ። አድርጉም ቢባሉ እንኳ አያደርጉትም። ይሁን እንጂ በሰሜኑ የኢትዮጵያ ክፍል የጣሊያን አብራሪዎች ከትላልቅ ከተሞች እስከ ትናንሽ መንደሮች ድረስ ቀይ መስቀል የተቀቡ ቤቶች ሊያጋጥማቸው እንደሚችል አጠራጣሪ አይደለም። ሁላችንም እንደምናውቀው ጣሊያኖች ስለ ኢትዮጵያ ከኢትዮጵያውያን በላይ ስለ አኗኗራቸውና ስለ ባህል ታሪካቸው አሳምረው ያውቃሉ። በከተማና በገጠር መኖሪያቸውን በቀይ መስቀል ማስጌጥ ከኢትዮጵያ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል እንደሆነና እነዚያ ቤቶች ለዓለም ሕዝብ ሊዋሹት እንደሚሞክሩት የመሳሪያ ግምጃ ቤቶች ሳይሆኑ ተራ ቤቶች መሆናቸውን ልባቸው እያወቀ ያለምንም ርህራሄ በቦምብ እሳት አንድደዋቸዋል። ከየካቲት 13 ቀን በኋላ ወደ ጦር ሰፈራችን በቡድን በቡድን እየሆኑ ሸማቸው በላያቸው ላይ ከመበጫጨቁም በላይ እስኪሞቱ የደከሙ የራስ ሙልጌታ ወታደሮች የከበባቸውን የጠላት ጦር ጥሰው በመውጣት ወደ ተንቤን በመጉረፍ ከሁለቱ ራሶች ጦር ጋር መቀላቀል ጀመሩ። እነዚህ የደከሙ ወታደሮች
በተመሳሳይ ሁኔታ የራስ ሙልጌታ ጦር በጠላት ጦር መሸነፉንና አምባራዶም በጠላት እጅ 100% መውደቁን መስክረዋል። ወደ አብያድ የሚወስዱ ሁሉም መንገዶች በጣሊያን እጅ እንደገቡም አክለው ተናግረዋል። ከዚህ ምስክርነታቸው በተጨማሪ የሁለቱ ራሶች ጦር አደገኛ ሁኔታ ላይ መሆኑንና የጣሊያን ሰራዊት ከደቡብ ወደ ተምቤን እየገሰገሰ መሆኑንም አስጠንቅቀዋል። እነዚህ ምስኪኖች ከድካማቸው እንደነገሩ ካረፉና እህሉሃ ከቀማመሱ በኋላ በራስ ካሳ ጦር ስር እንዳመጣጣቸው ተመድበው ካንድ የጦርነት ሰዓት አመልጠው ለሌላ ጦርነት ለሌላ ውጊያ ምሽጋቸውን ያዙ። በጥር ሰፈራችን ሁለቱ ራሶች ከሹማምንቶቻቸው ጋር ጧትና ማታ ይመክራሉ። ይህ የጦር ሜዳ ምክር ቤት አንዴ ተራራውን ተጠግቶ ካሉ ዋሻዎች ውስጥ ሌላ ጊዜ ደግሞ በታች አብያዲ ውስጥ ያለማቋረጥ ቦታ እየተቀያየረ ይካሄዳል። ኢትዮጵያ የጦር ሹማምንትና የጦር አበጋዞች እንዲህ ያለማቋረጥ ቦታ እየለዋወጡ ሲመክሩ የጣሊያን ጦር ወደ ተምቤን እየተቃረበ መጣ። በየንደንዱ ምሽት የጠላት ሰራዊት የሚያበራው መብራት ወደ ጦር ሰፈራችን መቃረብ መጀመሩን ይያስተዋል። አሁንም ሳናሰልስና ሳንሰላች እንዴት የጠላትን ጦር መመከት እንዳለብን እንመክራለን። የሁለቱ ራሶች ጦር አደጋ እየመጣበትና በጣም አስከፊ ሁኔታ ላይ እየወደቀ ነው። ሁሉም ወታደሮቻችን መሳሪያ አልታጠቁም። መሳሪያ ለታጠቁትም በአማካይ ለእያንዳንዱ ባለጠመንጃ ቢበዛ 20 ጥይት ቢደርሰው ነው። ሌላው የጦራችን መሳሪያዎች በጣም የተወሰኑ በጣት የሚቆጠሩ አርጀት ያሉ መትረየሶች፣ አራት ኦርሊኮን አውሮፕላን መቃወሚያዎችና በታላቁ ያድዋ ድል ጊዜ በ1888 ዓመተ ምህረት ከዚሁ ዘመናዊ ጠላት እጅ የተነጠቁ ወደ ሙዚየም መግባት የሚገባቸው መድፎች ናቸው። በጥቅሉ ለነዚህ ሁለት አሮጌ መድፎች የነበሩት 27 ጥይቶችን ብቻ ነበሩ። እነዚህን ጥይቶች መቁጠር ከባድ አልነበረም። እያንዳንዱን ጥይት በስልቻ ከቶ ባንዳ ህያጭኖ የሚሮጣውን የኢትዮጵያ የገበሬ ወታደር ስቃይ ለአምስት ወራት ስላየው 27ቱን ጥይቶችም ከመቁጠሬም በላይ አንድ ሹም ጥር መጀመሪያ 20ዎቹን ጥይቶች ደብራምባ አፋፍ ላይ መድፉን ተክሎ በወቅቱ ወራዩ ላይ ሰፍሮ የነበረውን ጠላት ለመደብደብ ተኩሷቸዋል። ሁሉም መሃል መንገድ ላይ ኢላማቸውን ሳይመቱ ፈንድተዋል። በተቃራኒው ማርሻል ባዶሊዮ ለወሳኙ ውጊያ ከራስ ካሳ ጦር የማያንስ ብዛት ያላቸው ወታደሮቹን አሰልፏል። ይሁን እንጂ የማርሻል ባዶሊዮ ጦር ፍጹም በዘመናዊ መልኩ የተደራጀና ዘመኑ ያፈራቸውን ዘመናዊ መሳሪያዎች ቁጥር ስፍር ከሌለው ጥይት ጋር የታጠቀ በምድር በታንኮች በረጅምና አጭር ርቀት አልመው የሚመቱ መድፎች መትረየሶች እንዲሁም ከባድ ብረት ለበስ ተሽከርካሪዎች ያሉት ሲሆን በሰማይ ደግሞ በእነዚያ ስፍር ቁጥር የሌላቸው የሞዝናብ አዝናቢዎች አውሮፕላኖች ቀድመው መንገድ የሚጠርጉለት ጦር ነው። ይህ የማርሻል ባዶሊዮ ጦር እንዳይራብና እንዳይጠማ ስንቅና ትጥቁን ጭነው ከኋላ የሚከተሉት በርካታ የጭነት መኪኖች አሉት። እንግዲህ የማርሻል ባዶሊዮ ጦር በዚህ መልኩ ተደራጅቶ ተሰልፎና ሞራሉን ገንብቶ ሆዱን መልቶ ወደፊት ሲል እኛ ከዋሻዎች ወደ ዋሻዎች እየተዘዋወር የጦር ምክራችንን ቀጥለናል። ከኛ ብዙም ሳይርቅ አጎራባች ቀበሌዎች በወራዩና በአባሮ የጦር ሰፈር 3 ዲቪዥን ሙሉ የኤርትራው ጦር ሰፍሮ ምሽግ ከያዘ ሰነባብቷል። ይኸው የፋሽስቱ የሚሊሻ ጦር በሶስት ሻለቃ ጦር የተከፈለ ሲሆን በርካታ ብረት ለበስ ተሽከርካሪዎችና ታንኮች ይዞ ወደ 76 የሚጠጉ መድፎቹን ከጠመደብን ሰነባብቷል። በሚቀጥሉት ቀናት ስንቅና ተጥቄ ጫኑ በርካታ የጭነት ተሽከርካሪዎች መጉረፍ ጀመሩ። እነዚህ በተሰራላቸው ጥርጊያ መንገድ ላይ የሚያዘግሙ ከባድ የጭነት መኪናዎች ሁለት ጊዜ በልጁ ጦር ከመዘረፋቸው በስተቀር ያለ ብዙ ችግር ለጠላት ጦር ከስንቅ በተጨማሪ 48000 የመድፍ ጥይቶችና 7 ሚሊዮን ለተለያዩ ጠመንጃዎች የሚሆኑ ጥይቶችን ለማድረስ ተችሏቸዋል። ባውዘን እንደ ተጠባባቂ ጦር ካሰፈረው ሰራዊት በተጨማሪም አዲስ ከጣሊያን የተላከለት ትኩስ ጦርም ወደ ኢንቲቾ እየገሰገሰ ነው። የጠላት ጦር በዚህ መልኩ ሲደራጅ ካቢያዲ በስተደቦ ማምሻው ላይ አዲስ ጠላት ብቃለብን። ይኸው አዲሱ ጠላታችን ገና ደንገዝገዝ ከመአለቱ አይን ሊያጠፉ የሚደርሱ አንጸባራቂ መብራቶቹን ያበራብናል። ይህን ከባድ መብራት በየምሽቱ የሚያበራብን የፋሽስቱ ሶስተኛው ክፍለ ጦር ሲሆን በማርሻል ባዶሊዮ ጥብቅ ትዕዛዝ ካምባራዶሙ ጦርነት በኋላ ሶስት ሻለቃ ጦር ያለው ብርጌድ ፊቱን አዙሮ ከሶስተኛው ክፍለ ጦር ጋር በመቀላቀል ወደ አቢያዲ ጉዞ ጀምሯል። አራት ዲቪዥን ሙሉ ጦር ደግሞ በጠቅላይ መምሪያው ስር ሆኖ እንደ ተጠባባቂ ጦር በመቀሌ እንጣሎና ሙጂ መካከል ሰፍሯል። በዚህ መልኩ የራስ ካሳ ጦር በተንቤን በጠላት ጦር ዙሪያውን ተከበበ። የጠላት አውሮፕላኖች በየቀኑ ያለማቋረጥ ድብደባቸውን ቀጥለዋል። እንደ ሁል ጊዜው ሁሉ የመጀመሪያዎቹ አውሮፕላኖች ከጠዋት ጀምረው ጀምበር ከመጥለቋ አንድ ሰዓት ቀደም ብለው የዕለት ተዕለት የግድያ ተግባራቸውን አጠናቀው ይመለሳሉ። ከሰማይ በዚህ መልኩ እሳት ሲወርድብን ከምድር ደግሞ ካቢያዲ በስተደቡብ የፋሽስቱ ጦር መድፎች ያለማቋረጥ ያጓሩብናል። በዚህ መልኩ ባቢያዲ ዙሪያ ያሉ ተራ የመስኪን ገበሬ ጎጆዎች ሳይቀሩ እንደ መስቀል ደመራ ሌሊቱን ሙሉ ሲጨሱና ሲነዱ ያድራሉ። የካቲት 19 ቀን ማለዳ ገስግሰን ወደ ራስ ካሳ ዋሻ በደጃዝማች አበራ የጦር ሰፈር ደብራም በአፋፍ ስናመራ ከርቀት እነዚያን የቆርቆሮ አሞራዎች ጩኸት ሰማን። ይሁን እንጂ የዛሬዎቹ የቆርቆሮ አሞራዎች የጦር ሰፈራችንን ወደ ጎን በመተው አልፈው በረሩ። ከጥቂት ደቂቃዎች በኋላ የቦምብ ፍንዳታዎችን ያለማቋረጥ መስማት ጀመርን። አዎ እነዚህ የተረገሙ አውሮፕላኖች ዛሬ ቀዳሚውን ጦራችንን በጽኝ ወንዝ ዳርቻ ላይ የቦምብ እሳት እያወረዱበት ነው። ሌሎች በርከት ያሉ አውሮፕላኖች ካቢያዲ በስተሰሜን ባለችው የተራራ ቀበሌ በወርቃምባ የሰፈረውን የደጃዝማች አድማሱ፣ የደጃዝማች በየነ ሂልሚንና የደጃዝማች መሸሻ የከምባታውን ጦር እየዞሩ ይደበድባሉ። ዛሬ በራስ ካሳ ዋሻ ራስ ካሳን ምን ጊዜም ካጠገባቸው ከማይለየው ከትንሹ ልጃቸው ከደጃዝማች አስፋ ወሰን ከወንድሙ ከደጃዝማች አበራና ከጥቂት መኳንንት ጋር ተቀምጠው አገኘናቸው። ራስ ካሳ ለጠይቃቸው ያሰብኩት የገባቸው ይመስል ገና ሳልጠይቃቸው ራስ ስዩምና ትልቁ ልጃቸው ደጃዝማች ወንድ ወሰን ጦራቸውን ይዘው በሌሊት ወደ አምባ ጸለሪ መሄዳቸውንና በአምባ ጸለሪ ወደ አቢያዲ በመግፋት ላይ ያለውን የፋሽስቱን ጦር ለማገድና እዚያው ብቻል እንዳይንቀሳቀስ አድርገው ሊያስሩት መሄዳቸውን አስረዱኝ። የጠላት ጦር ያለ ብዙ ችግር የጊባን ወንዝ ተሻግሮ በአምባ ጸለሪ በኩል አድርጎ ወደ አቢያዲ ለመግባት ጉዞ ጀምሯል። እንግዲህ የጠላት ጦር ባንድ ራስና ባንድ ደጃዝማች ጦር አምባ ጸለሪ ላይ መገታት አለበት። ከራስ ካሳ ጋር በእነዚህ ጉዳዮች ላይ እየተወያየን እያለ ወደ ዋሻዋ ውስጥ በጣም የሚቻኮልና በሩጫ ብዛት ደክሞ ትንፋሹ ቁርጥ ቁርጥ የሚል የደጃዝማች በየነ መልእክተኛ መጥቶ ከራስ ካሳ እግር ስር ወደቀና የመጣበትን ጉዳይ ማስረዳት ጀመረ። የደጃዝማች በየነ መልእክተኛ ዛሬ አጥቢያ ደሪት ላይ ጣሊያኖች በሁለት ረድፍ የወርቅ አምባን ተራራ ለመቆጣጠር ጦርነት መክፈታቸውን አስረዳ። ወርቅ አምባ ካቢያዲ በስተሰሜን በኩል ጥቂት ኪሎ ሜትሮች ርቃ የምትገኝ ተራራ ነች። ከተራራዋ በስተሰሜንና በስተደቡብ በኩል ሆኖ በሁለት ረድፍ ተሰልፎ ተራራዋን ለመቆጣጠር የሚጣደፈውን የጣሊያን ጦር የደጃዝማች መንገሻ ሂልቢና ደጃዝማች በየነ ወታደሮች በግራ በኩል፣ ደጃዝማች መሸሻ ከምባታውና ደጃዝማች አድማሱ በቀኝ በኩል የጠላቱን ጦር ወጥረው ይዘው ፋታ ሳይሰጡ የመትረየስ ጥይት እየዘነበባቸው መልሶ የማጥቃት እርምጃ ወስደው ጣሊያኖቹን ወደ መጡበት ወደ ወረዩ የጦር ሰፈራቸው የመለሷቸው መሰለ። በኢትዮጵያውያን ታልማ በተተኮሰች ጥይት በሚወድቀው የጠላት ጦር ምትክ አዲስ ጦር እየተተካና ከላይ በአውሮፕላን ከመሬት ደግሞ በከባድ መሳሪያዎች እየተረዳ ጦርነቱ ቀጥሎ መሬት ቁና ሆነች። በዚህ መልኩ ሁለተኛው የተንቤኑ ጦርነት በወርቅ አምባ ተጀመረ። አሽከሮች በቅሎቻችንን ጭነው ስለመጡ ጊዜ ሳናጠፋ ከራስ ካሳና ከልጃቸው ከደጃዝማች አበራ ጋር ወደ ላይ ወደ ተራራው አሻቅበን ወጣን። አሁንም ፍጥነታችንን እየጨመርን ተጉዘን ከ13ኛው ክፍለ ዘመን ጀምሮ ቅድስት ቤተክርስቲያን ከሆነችው ጥንታዊቷ የዋሻ ቤተክርስቲያን ደረስ። የደብረ አምባ ቤተክርስቲያን በዚህችው ቅድስት ቤተክርስቲያን ደጃፍ ላይ ድንኳናችንን ጥለን እዚያው አፋፍ ላይ ሆነን የውጊያውን ሂደት መከታተል ጀመርን። ራስካሳ ከተራራው ጫፍ ላይ ቆመው በጦር ሜዳ መነጽራቸው የጦርነቱን ሂደት እየተከታተሉ አልፎ አልፎ በእጃቸው ምልክት ሲሰጡ፣ ከጀርባቸው በተጠንቀቅ የቆሙ ወታደሮች ይቀርቡና አፋቸውን በሸማቸው ጫፍ ሸፍነው ከራስካሳ ወታደራዊ ትዕዛዝ ይቀበላሉ። ከዚያም እታች የጦር ሜዳ ላሉ የጦር መኮንኖች ትዕዛዙን ለማድረስ እየተንደረደሩ ይወርዳሉ። ምንም እንኳ የጠላት አውሮፕላኖች ያለምንም ርህራሄ በኢትዮጵያ ሰራዊት ላይ የቦምብ ናዳ ቢያወርዱበትም አይበገሬው የኢትዮጵያ የገበሬ ወታደር ወደፊት ገፋ። እንደ እሳት የሚነደው የተንቤን አሸዋማ መሬት ቃጠሎ በባዶ እግሩ ለሚሄደው የኢትዮጵያ የገበሬ ሰራዊት ከሚችለው በላይ ቢሆንበትም ወርቅ አምባን ለመያዝ የመጣውን የጣሊያን ጦር ወጥሮ ያዘው። ቀኑን ሙሉ ሰማዩን ወረው የሞት እሳት የሚያዘንቡት የጠላት አውሮፕላኖች የኢትዮጵያው ሰራዊት እንደ ልቡ ወደፊት እንዳይገፋ የብረት አጥር ቢሆኑበትም በቦምብ እሳት የነደዱ የትግል ሜዳ ወንድሞቹን እየዘለለ ወደፊት ገፋ። በወርቅ አምባ የጦር አውድማ የግራ ክንፍ በጀግናው ደጃዝማች መንገሻ ሂልሚ የሚመራው ጦር ደረጃ በደረጃ ሜትር በሜትር የጠላትን ጦር እያንበረከከ ድል እየመታ ወደፊት ገፋ። የደጃዝማች መንገሻ ሂልሚና ቀዳሚው ጦር በጠላት እጅ የወደቀችውን የወራዩ ቀበሌን እጁ ያስገባ ወደፊት ገሰገሰ። የደጃዝማች መሸሻና የደጃዝማች አድማሱ ወታደሮች ወደፊት ገፍተው ወራዩ የጣሊያኖች የመከላከያ ምሽግ ደጃፍ ላይ ደርሰው ጣሊያኖች ከምሽጎቻቸው እንዲወጡ እየኮረኮሯቸው ነው። በዚህ ቅጽበት የጣሊያን ጦር የአርባ ቀን እድል እየተፈጸመ መስሎ ነበር። ባለቀ ሰዓት ጣሊያኖች ወደፊት በሚገፋው የደጃዝማች መንገሻ ሂልሚ ጦር ላይ ባለ 12 ባትሪ መድፎቻቸውን ከፈቱበት። በወርቅ አምባ የጦር አውድማ የግራ ክንፉን ይዞ ወደፊት የሚገፋውን የደጃዝማች መንገሻ ሂልሚን ጦር ባለ 12 ባትሪ መድፍ ባያቆመውም ከስር የመጣው አዲስ የጣሊያን ጦር አላንቀሳቀስ አለው። በዚችው የወርቅ አምባ የጦር አውድማ የደጃዝማች በየነ ወታደሮች ከጠላት ጦር ጋር ተፋጠዋል። ይህ የጠላት ጦር የመጀመሪያው ብርጌድ የኤርትራ ተወላጆች ጦር ነበር። ይኸው በመጀመሪያው ረድፍ የሚጓዘው የኤርትራ ተወላጆች ጦር ከኢትዮጵያውያን ወንድሞቹ ጋር ሲገናኝ እጆቹን ወደ ሰማይ እያነሳ በመንሊክ አምላክ በመንሊክ ሲል ኢትዮጵያውያን የደጃዝማች በየነ ወታደሮች ኤርትራውያን ወንድሞቻቸውን እየዘለሉ በሁለተኛ ረድፍ ተሰልፎ ከመጣበቀው የጣሊያን ጦር ጋር ለመቅጠም ወደፊት ገፉ። ኤርትራውያን በመንሊክ ስም እየማሉ ወደ ኢትዮጵያውያን ወንድሞቻቸው ያልገቡበት አንዲትም ቀን አልነበረችም። እናም ደጃዝማች በየነም ሆነ ወታደሮቹ ኤርትራውያን እጃቸውን እንደሰጡና ጣላቶቹ እንዳልሆኑ አምኖ ከጣሊያኖቹ ጋር ለመግጠም ወደፊት ሲገሰግስ ያመናቸው በመንሊክ ስም የተማጸኑት ኤርትራውያን ወንድሞቹ ከጀርባው ተኩስ ከፈቱበት። ከፊት ለፊቱ የጣሊያን ፋሽስቶችን እየተዋጋ ከጀርባው የከዳውን ወንድሙን እየመከተ ከገባበት ወጥመድ ለመውጣት የሞት ሽረት ትግሉን ውጊያውን ገፋበት። የዚህ ውጊያ ውጤት አስከፊ ነበር። የደጃዝማች በየነ ወታደሮች ከገቡበት ወጥመድ ለመውጣት በታላቅ ጀግንነት ተዋጉ። የዚህ ጀግና ጦር መሪ ጀግናው ደጃዝማች በየነም በዚህ አንጎል በሚያደርግ ውጊያ በታላቅ ጀግንነት ቀኑን ሙሉ ሲዋጉና ሲያዋጉ ውለው የመጨረሻዋን መስዋዕትነት ከፈሉ። ከወራዩ የጦርነት አውድማ ጀግናው ደጃዝማች በየነ አልተመለሱም። መሪ አልባ የሆነው ይኸው ሰራዊት ተስፋ ሳይቆርጥ ሲዋጋ ውሎ ማምሻው ላይ ከተከበበበት ሰብሮ በመውጣት ወደ ሰሜን ወርቃምባ አፈገፈገ። በዚህ መሃል የግራ ክንፉ የደጃዝማች መንገሻ ሄልሚ ጦር በድል አድራጊነት ወረዩን ለመያዝ ወደፊት ገፋ። ይሁን እንጂ ጣሊያኖች በዚያው በኩል በርከት ያሉ መትረየሶችን ከወርቃምባ ተራራ ጫፍ ላይ ማጓጓዝ በመቻላቸው ይህንኑ በድል አድራጊነት ወደፊት በመክፋት ላይ ያለውን የደጃዝማች መንገሻ ሄልሚን ጦር ከጎኑ ሰጥስቀው ገብተው ለመትረየሶቻቸው ወደፊትም ወደ ኋላም አላንቀሳቀስ አሉት። የዚህ ጦርነት ውጤት መሪው ደጃዝማች መንገሻ ከፉኛ ሲቆስሉ፣ ወታደሮቹ ደግሞ ማፈግፈግና ወደ ኋላ መመለስ የግድ ሆነባቸው። እስከ ከሰዓት በኋላ ድረስ ኢጣሊያን አውሮፕላኖች ከመቼውም ጊዜ በላይ ፋታ ሳይሰጡ ከጠዋት ጀምሮ የጦር ሰፈራችንን አብያዲን በቦምብ ይደበድባሉ። በተደጋጋሚ በደቂቃዎች ልዩነት ከምንሰማው የቦምብ ፍንዳታና የአውሮፕላኖች ጩኸት በተጨማሪ አልፎ አልፎ የሚንጣጣው የራስ ካሳ አየር መቃወሚያ ድምጽ ይሰማ ነበር። ይህንኑ የሚንጣጣ የራስ ካሳ አየር መቃወሚያ ያዩ የጣሊያን አውሮፕላኖች ዝቅ ብለው በመብረር በተደጋጋሚ በጣሉበት የቦምብ ናዳ የእሳት ራት አደረጉት። ማምሻው ላይ የመጀመሪያዎቹ ቁስለኞች ወደ ጦር ሰፈር መመለስ ጀመሩ። በቀላሉ የቆሰሉ ወታደሮች የጦር ሜዳ ጓዶቻቸውን ትከሻ ተደግፈው በእግራቸው እያዘገሙ ሰፈር ሲደርሱ፣ በከባዱ ክፉኛ የቆሰሉ ወታደሮችም ደግሞ በፍጥነት በዛፍ ቅርንጫፎች ዝንጣፊ እንደነገሩ በልት አስረው በተሰሩ ቃሬዛዎች ላይ የትግል ጓዶቻቸው ተሸክመው አመጧቸው። በእግራቸው እያዘገሙ ጦር ሰፈር ከደረሱት የጦር ሜዳ ቆስለኞች መካከል የደጃዝማች በየነ የጦር መኮንን አንዱ ነበር። ይህ የደጃዝማች በየነ የጦር መኮንን በጦር ሜዳ ውሎ ከጠላት የተተኮሱ 5 ጥይቶችን በሆዱ ይዞ በእግሩ እያዘገመ መጥቶ በጦር ሰፈር እንደ ሆስፒታል ከመታገለግለው አንዲት አለታማ ዋሻ ደጃፍ አንገቱን ሰበር አድርጎ ተቀምጧል። በ5 የጠላት ጥይት ተመቶ ህመሙንና ስቃዩን ጥርሱን ነክሶ በሆዱ ውጦ እንደማንኛውም ወታደር የብቸኛው ዶክተራችን የቀዶ ጥገና ድንጋይ ላይ እስኪተኛ ድረስ በታላቅ ትዕግስት ይጠብቃል። ቀኑን በዚህ መልኩ አሳልፈን ማምሻው ላይ ሰላም ወረደ። ሌሊቱ በቁስለኞች የህመም ጣር ዋይታና ጩኸት ተሞልቶ ሊነጋጋ ሲል ገና ጎህ ከመቅደዱ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች ጩኸት ከርቀት መሰማት ጀመረ። ነዚህ አረሞቶች ገና ጦር ሰፈራችን ከመድረሳቸው ትላልቅ የሚበታተኑና የሚነዱ ቦምቦችን በጦር ሰፈራችን ላይ ጣሉብን። እንዲህ ያለማቋረጥ በቦምብ ናዳ ሲደበድቡን ትላልቅ ገደሎች እንኳን በዛባቸው መሰል በታላቅ ኩራት ከቆሙበት አስፈሪ ተራራ ላይ እንደ ጎመን ቅጠል እየተቀነጠሱ ወረዱ። ከሰዓት በኋላ በግምት ለአንድ ሰዓት ያህል እነዚህ ሞታዝናቢዎች ከሰማዩ ላይ ተሰወሩ። በአብያድ የጦር ሰፈር ለተወሰነ ጊዜ ጸጥታና ሰላም ሰፈነ። ከደብራምባ አካባቢ ብቻ በተወሰኑ ደቂቃዎች ልዩነት የከባድ መሳሪያዎች ጩኸትና ፍንዳታዎች ከርቀት እንሰማለን። ይህን ጊዜያዊ ሰላም ተጠቅመን ከመሸግንበት ዋሻ ወጥተን ምንም መከላከያ የሌለውን ሜዳ በፍጥነት እየሮጥ እየወደቅንና እየተነሳን ወደ ድኳናችን ተፈተለቅን። ከዚያች ተንቀሳቃሽ የመኖሪያ ድንኳናችን ውስጥ ያለችን እዚህ ግባ የማትባል ንብረታችን ውጭቁጭቁ ከወጣው ድንኳናችን ስር አመድ ሆኖ አገኘነው። በአፋጣኝ ዋጋ ያላቸውን ዕቃዎች ሰባስበን እንዳመጣጣችን በፍጥነት ተመለስ። ከእኛ ድንኳን ብዙም ሳይርቅ ገደሎችን ተገና አድርገው በትናንሽ ዋሻዎች ውስጥ የተደበቁ ቁስለኞች፣ እናቶች፣ ሴቶችና ሕፃናት በትላልቅ ቦምቦች ፍንዳታ የሚደረመሱ ገደሎች ከነ ሕይወታቸው ቀብረዋቸዋል። ከእኛ የጦር ሰፈር ብዙም ሳይርቅ ካለ ሌላ የጦር ሰፈር ወታደሮች እንደሰማነው እነዚያ የተረገሙ አብራሪዎች በብዙ የጦር ሰፈሮች ላይ ባለመርዘኛ የጋዝ ጭስ ቦምቦች ሳይቀር በጭካኔ ጥለዋል። ከሰዓት በኋላ አሁንም ከራስ ካሳና ከባለሟሎቻቸው ጋር ምክር ስንቀመጥ እታች ጦር ሜዳ ያሮጌ ጠመንጃ የጦርና የጎራዴ ታጣቂው የገበሬ ወታደር ከባለ ታንኩ ከባለ አውሮፕላኑ ከባለ መትረየሱና ከባለ መድፉ የጠላት ጦር ጋር የሞት ሽረት ውጊያውን ቀጥሏል። ማምሻው ላይ ወደ ጦር ሰፈር ተመለስ። ወደ 11 ሰዓት ገደማ ሆኗል። አሁንም ከርቀት የመትረየሶች የማያቋርጥ መንጣጣት ይሰማናል። የጦር ሜዳው ሽለላና ፉከራ ልክ ከርቀት እንደሚሰማ የገበያ ጩኸት ይሰማል። የጠመንጃ ጩኸቶችን መለየት ያስቸግራል። የመትረየሽ ጣጣጣ በጣም ፈጣንና በተደጋጋሚ ስለነበር ከምድር እንጂ ከአውሮፕላኖች ላይ እንደማይተኮስ ያስታውቃል። ጣሊያኖች በደብራምባ ተራራ ጫፍ ላይ ደርሰው ይሆን? በዚህ መሃል እንደ ደራሽዋ ልጆችና በጀርባቸው ቅርጫት ጋን እንስራ ወይም ሌሎች ቅራቅንቦች የተሸከሙ ሴቶች ማዓት አጥለቀለቀን። ከሴቶችና ከልጆች ኋላ ቁስለኞች፣ በሽተኞችና አዛውንት ተከታትለው ያዘግማሉ። ሁሉም ግራ በተጋባ ሁኔታ አንዱ ከሌላው አፍ እየተቀበለ እየነጠቀ ጣሊያኖች መጡ፣ ጣሊያኖች መጡ እያሉ ይጮሃሉ። ይኸው አብያዲ ስር ደርሰዋል። በግራ በኩል ከደብራምባ ተራራ አንድ ፈረሰኛ ጦር እየወረደ ነው። ይህ ፈረሰኛ ጦር እየቀረበ ሲመጣ የራስ ካሳ አጃቢዎች መሆናቸውን አወቅ። አዎ፣ ራስ ካሳ ከታማኞቹ አጃቢዎቻቸው ጋር ወደ ታችኛው የጦር ሰፈር እየወረዱ ነው። ምክንያቱም የላይኛው የጦር ሰፈር አሁን የጣሊያኖቹ ጦር እይታ ውስጥ ገብቷል። ምን ተፈጠረ? ጣሊያኖች ወደፊት ገፍተው በምዕራብ በኩል አብያዲን ሊወጉ ነው የሚባለው እውነት ነው? ስል ራስ ካሳን ጠየቅኳቸው። ምንም ነገር አልተፈጠረም ሲሉ ራስ ካሳ መለሱልኝና ፍጹም በተረጋጋ መንፈስ በመቀጠል ይሄ የምታየው ራስ ስዩም ከወንዶሰን ጦር ጋር ዛሬ ጧት አምባ ጸለሪ ላይ ድል ያደረገው የጣሊያን የተረፈ የተፈታ ጦር ነው። ይሄ እንደምታየው አብያዲን ዞሮ ከጦሩ ጋር ለመቀላቀል የሚጥር ፍራፊ የተበተነ ጦር ነው። ድል አድራጊው የስዩም ጦር ወደ ሰሜን እያባረረው ነው አሉኝ። ቆየት ብሎ ነው ራስ ካሳ ስለሆነታው ምንም አይነት ግንዛቤ እንደሌላቸው የገባይ ነው ወይስ ጦሩን አጉላ ለመረበሽና ከግርግር ለማዳን የፈጠሩ ዘዴ ይሆን አልገባኝም። የተወሰኑ ቀናት በኋላ ባጋጣሚ ካንድ የራስዩም የጦር መኮንን ጋር በተገናኘን ጊዜ ነበር በትክክል አምባጸለሪ የሆነውን ሁሉ የሰማሁት። የራስዩምና የደጃዝማች ወንዶሰን ጦር ማለዳ ላይ ከወታደራዊ ስልጣን ጻር በጣም ቆልፍና ወሳኝ የሆነ የተራራ ጫፍ ላይ ይመሽጋል። የራስና የደጃዝማች ጦር ወሳኝ ቦታ ይዞ ሲመሽግ የጣሊያኑ 3ኛ ክፍለ ጦር በዝግታ ወደ ሰሜን እያዘገመ ነበር። ልክ ጎህ እንደቀደደ ራስዩም ሹማምንቶቻቸውን ለጦር ምክር ይጠራሉ። አንዳንዶቹ ወደ ሰሜን በማዝገም ላይ ባለው የጣሊያን ጦር ላይ አሁንኑ ጥቃት ይሰነዘራሉ። ይሁን እንጂ አመዛኙ ይህን ሐሳብ ተቃወመው። በመትኩ በትዕግስት መልካም አጋጣሚ መጠበቅ አለብን አለ። ይህን የኢትዮጵያውያንን አለመግባባት የተጠቀመውና የትግራይ ሰላዮች ምን እየተደገሰለት እንደሆነ ወሬ ያደረሱት የጣሊያን ጦር ከመቀሌ 18 አውሮፕላኖች መጥተው ጊዜ ስለገዙለት ተበትኖ ያዘግም የነበረውን 3ኛ ክፍለ ጦሩን በፍጥነት አጠናክሮ በጥንቃቄ ወደ አምባጸለሪ መጠጋት ጀመረ። እነዚህ 18 አውሮፕላኖች ግን የስዩምንና የወንድወሰንን ጦር በመደብደብ ፈንታ ሶስተኛው ክፍለ ጦርና በስዩምና በወንደሶን ጦር መካከል ያለውን ባዶ መሬት መደብደብ ጀመሩ። እነዚህ 18 አውሮፕላኖች ይህንን የማንንም ያልሆነ ባዶ መሬት የሚደበድቡት ሆን ብለው ነበር። አውሮፕላኖቹ ያንን ባዶ መሬት ሲደበድቡት የኢትዮጵያ ሰራዊት በተራራው ላይ እንደመሸገ በጣሊያኖች ላይ እየሳቀ ተቀመጠ። እንዲህ የነስዩም ጦር ተቀምጦ ሲስቅ ሶስተኛው ክፍለ ጦር ድምጹን አጥፍቶ ወደ ተራራው ተጠጋ። የጣሊያን አውሮፕላኖች ሆን ብለው የማንንም ያልሆነውን መሬት ሲደበድቡ ለጦራቸው ጊዜ ከመግዛታቸው በላይ የነስዩም ጦር ተዘናግቶ እንዲቀመጥ አድርጎታል። ጣሊያኖች ከዚህ በፊት ስህተቶቻቸው ደረጃ በደረጃ እየተማሩ የመጡ ይመስላሉ። እንደ ልማዳቸው የስዩምንና የወንድወሰንን ጦር ቢደበድቡት ኖሮ ያ ጦር ቀፎው እንደተነካ ንብ ከመሸገበት ወጥቶ ያንን የተበተነና የተዘረከረከ ሶስተኛ ክፍለ ጦራቸውን ልክ ያስገባው ነበር። አዎ ኢትዮጵያውያን በዓለም ልዩ የሚያደርጋቸው ነገር ቢኖር በጦር ሜዳው ሏቸው ጤነኛ መሆናቸው እስከተጠራጠር ድረስ እንደ እብድ መድፉን መትረየሱን ታንኩንና የአውሮፕላን ቦምቦችን ከመጤፍ ሳይቆጥሩ እየፎከሩና እየሸለሉ የጠላትን ጉሮሮ አንቀው ይወድቃሉ እንጂ ወደ ኋላ አለመመለሳቸው ነው። የስዩምና የወንድወሰን ጦር በአምባጸለሪ ተራራ ውስጥ መሽጎ የሶስተኛውን ክፍለ ጦር መምጣት ሲጠባበቅ እነዚህ 18 አውሮፕላኖች የገዙለትን ጊዜ ተጠቅሞ እግራቸው ስር ደርሶ ጥቃት ሰነዘረባቸው፣ ወጋቸው። ከዚህ በኋላ ነበር ያ ብዙ ደም የፈሰሰበት የአምባጸለሪ ጦርነት የተደረገው። በዚህ ጦርነት ጣሊያኖች ብረት ለበስ ተሽከርካሪዎቻቸውን ሳይቀር አሰልፈው ነበር። ይህ መኮንን ምን ያደርጋል እንዲያን ዶፍ ዘር ተበትኖ ብናጠቃው ኖሮ ለወሬ ነጋሪ ማናስተርፈው ነበር እያለ በቁጭት አጫውቶኛል። በኃይል ሚዛን የተረታው የራስዩምና የደጃዝማች ወንድወሰን ጦር በመጨረሻ ማፈግፈግ ግድ ሆነበት። በዚህ ጊዜ ራስ ካሳ ሶስተኛው የጣሊያን ክፍለ ጦር ወደ ሰሜን አብያዲ እየገሰገሰ እንደነበር ምንም አይነት ግምት አልነበራቸውም። ራስ የገመቱት ትንሽ ቁራጅ ጦር ከነራስዩም እየሸሸ የሚበረግግ የጣሊያን ጦር ነው ብለው አምነው ነበር። የካቲት 20 ቀን ማምሻው ላይ በወታደራዊ ሰዓት አቆጣጠር ልክ 17 ሰዓት ላይ ጣሊያኖች በስተምዕራብ አብያዲ በኩል ጦርነት ከፈቱ። ጣሊያኖች በእኛ ላይ ጦርነት ሲከፍቱ በርካታ የራስ ካሳ የግል ዘቦች በአብያዲ ከተማ በፍጥነት በመዘዋወር የጦር ሰፈሩን ለማረጋጋት ሞከሩ። በዚህ ሰበብ አብያዲ ሊፈጠር የሚችለውን ግርግርና ጩኸት ባጭር ጊዜ ተቆጣጥረን በአብያዲ እኛም 3 ፈረንጆች ስንቆይ በመሃሉ አንድ ሹም እየሮጠ መጥቶ ጣሊያኖች የከፋ ነው ጣሊያኖች ወደ አብያዲ እየገቡ ናቸው በጣም ብዙ ብዙ ጣሊያኖች ናቸው የኛዎቹ አልቻሉም እያፈገፈጉ ነው እያለ ያለም አቋረጥ በሐዘንና በድንጋጤ ስሜት ተናገረ ከዚህ ሹም ያዘን ንግግር በኋላ ጊዜ ሳናጠፋ እየተጣደፍን ወደ ራስ ካሳ ድንኳን አመራን ከድንኳኑ በራፍ ስንደርስ ራስ ካሳ በተንቀሳቃሽ ዙፋናቸው ላይ ተክዘውና አዝነው ተቀምጠዋል ራስ እኛን ሲያዩ ራሳቸውን እያወዛወዙ የጦር ሜዳው ውሎ አስከፊ እየሆነ መምጣቱን እዝን ብለው ገለጹና በመቀጠል ያለንበት ሁኔታ ብዙም ተስፋ የሚጣልበት አይደለም ቢሆንም ተስፋ ሳንቆርጥ እየተዋጋን ማፈግፈግ አለብን ግን ወዴት ነው የምንሸሸው ወደ ደቡብ የሚወስዱት ሁሉም መንገዶች በጣሊያኖች ተይዘዋል እንግዲህ ያለን አማራጭ ወደ ላይ ወደ ተራራው መሸሽ ብቻ ነው ከዛስ ራስ ንግግራቸውን ሳይጨርሱ አንጠልጥለው ተውት ለጊዜው ራስ ካሳ መልስ የላቸው በሉ እቃችሁን ሰባስቡና ከሰራዊቱ ጋር ተደባለቁ አሉ ጥቂት ተከዝ ብለው ቆይተው ራስ ካሳ ዋሻ ውስጥ አሽከሮቻቸው ይሸከሟቸው የማይችሉትን መዛግብት ያቃጥላሉ አዎ ሁኔታው በጣም አስጊ ነው ተስፋ አስቆራጭ ነው ማለትም ይቻላል ከሰሜኑ የጦር ግንባር በርካታ የደከሙ ወታደሮች ወደ ጦር ሰፈር መመለስ ጀመሩ ጣሊያኖች ደረጃ በደረጃ ይህንንም የተራራ ወገብ በቁጥጥራቸው ስር እያደረጉት ነው የደብራምባን የተራራ ጫፍ ሊይዙ ተቃርበዋል ከተራራው ስር ትልቁ የራስ ካሳ የጦር ሰፈር ተዘርግቷል በፍጥነት ወደ ድንኳናችን ተመለስ እዚያው ድንኳናችን የቆመበት ቦታ አንበሳ ጓዛችንን በሁለት አህዮች ነው ጠበቀን ወዲያው ጊዜ ሳናጠፋ መጨረሻ ከሌለውና የሰውና የእንስሳ መንጋ ጋር ተቀላቅለን የሽሽት ጉዟችንን ጀመርን ወዴት እንደምንሸሽ ለጊዜው የሚያውቅ ማንም የለም የግራጅ ጪን ጉዞ ግን አላቆመም ወንዙን ተከትለን ዙሪያ ጥምጥም ስንጓዛም ሽተን ትንሽ ለማረፍ ወሰን ጫማችንን እንኳ አላወለቅንም ጊዜ የለንም ለሊቱን ከፈረሶቻችን ላይ ወርደን በእግር መጓዝ ግድ ሆኖብን ነበር እንስሳዎቹ እርስ በርስ እየተጋፉ ንቅንቅ ማለት አልቻልንምና አንበሳን ከጭነት ከብቶቹ ጋር ተተነው እኛ በሌሊት ተነስተን በሁለቱ ገደሎች መሃል ያለውን ሰርጣማ መንገድ መረጥንና ሽቅም መውጣት ጀመርን ሌሎች መንገዶች በጣሊያኖች ተዘግተዋል ተይዘዋል እናም ከመንጋቱና እነዚያ መዘዘኛ አውሮፕላኖች መጥተው ሳይደበድቡን በፊት ካይናቸው መሰወር አለብንና ጥነታችንን ጨምረን ወደፊት በሽሽታችን ገፋንበት በርከት ያሉ ያበሻ ወታደሮች የተጠረበ የሚመስለውን ገደል እንደ ዝንጀሮ ሲወጡ አየንና እኛም ከነሱ ጋር ተቀላቅለን ገደሉን እየቧጠጥን መውጣቱን ተያያዝነው ያን የተረገመ ገደል ወጥተን እንደጨረስ ሰፋ ያለ ለሁለት የተሰነጠቀ ገደል አገኘንና ወደዛ ገደል ውስጥ ገብተን ተሰወርን እንጂ በዚያው ቅጽበት እነዚያ ርጉም አውሮፕላኖች ሰማዩን ወረውት ነበር እዚያ ታች ሜዳው ላይ ግን በሺዎች የሚቆጠሩ እንስሶች ልጆች አሮጊቶችና ሽማግሌዎች ከጥቂት ወታደሮች ጋር ይተራመሱ ነበር ማምለጫ በሌለው በብረት በታጠረ ግቢ ውስጥ እንደሚተረማመስ አይነት ነገር ይህን እንዲህ ማምለጫ አጥቶ የሚተረማመሰውን ምስኪን እነዚያ የተረገሙ አውሮፕላኖች አዩትና በጣም ዝቅ ብለው እየበረሩ ምንም እንኳ ተራ ሲቪል ሕዝብ መሆኑን ቢያውቁም ያላንዳች ርኅራሄ ቦምባቸውን አዘነቡበት። ይሄን አረመናዊ ጭፍጨፋ ማየት አልቻልኩም። ያንዳንዱ በጣሊያኖች የሚወረወር ቦምብ ፈረሱን፣ አህያውን፣ ልጃዋቂውን ይጎራረደው ጀመር። ያ ሜዳ ሰዓት ባልሞላ ጊዜ ውስጥ ደም ለበሰ። እነዚያ ርግሞች እየተመላለሱ የቦምብ ሸክማቸውን አወርደውበት ከመሄዳቸው እነሱ ያወርዱት የነበረው የቦምብ ፍንዳታ ድምጽ በትለቢስ ቁስለኞች ለቅሶና ዋይታ ይተካል። ሞት በስንት ጣዕሟ። ከሰዓት በኋላ በመንገዳችን ቀጥለን ወደ እርበዶሮ አመራን። ምንም እንኳ የምንጓዘው በገላጣ መንገድ ቢሆንም እነዚያ ርግሞች ዛሬ ሰላም ሰጥተውናል። ምናልባት የዛሬውን ጭካኔያዊ ጭፍጨፋቸውን በደብረ አምባ ላይ አዙረው ይሆናል። በደብረ አምባ በታላቅ ጀግንነት ትግሉ ጦርነቱ ተጧጡፏል። የደጃዝማች አበራ ጀግኖች የጣሊያኑን ጦር ወጥረው ይዘውታል። የነዚህ ጀግኖች ግዳጅ የጣሊያኑን ጦር ወጥሮ ይዞ ለዋናው የራስ ካሳ ጦር የማፈግፈጊያ ጊዜ መግዛት ነው። በጉዟችን ቀጥለን ወደ እርበዶሮ በሩጫ ቀረሽ እርምጃ ገሰገስ። እንዲህ ስንጣደፍ ከአንድ ሸለቆ ውስጥ ገብተን ተገትረን ቀረን። የህዝብ ማዕት ከእንስሶች ጋር ሆኖ ወደፊትም ወደኋላም በማይንቀሳቀስ ሁኔታ ተጨናንቆ ቆመ። እያንዳንዷ ደቂቃ ውድና ለህይወት አደገኛ በሆነችበት ሰዓት ህዝቡ ለምን እንደቆመ ግራ የሚያጋባ ነበር። እንደምንም በህዝቡ መሃል እየተሽለኮለኩ ወደፊት ቀደም። ከፊት የነበሩት ኢትዮጵያውያን ወደፊት መሄዱ አደገኛ እንደሆነና ከፊት ለፊት በተዘረጋው አሸዋማ መሬት ላይ የመድፍ ጥይቶች በተደጋጋሚ እንደሚወድቁ ነግረው አስጠነቀቁን። አሸዋማው መሬት ላይ ያንን የጣሊያን መድፎች ለማለፍ የሞከሩ ደፋር ኢትዮጵያውያን ወታደሮች ሬሳ ወድቆ ይታያል። ከፊታችን የጣሊያኖቹ መድፎች ካጓሩ በኋላ ወደፊት ስል ትዕዛዝ ሰጠው። እዚህ እንደሚተረድ ከብት ታጉረን መጠበቅ አንችልምና አሁንም ድምጼን ከፍ አድርጌ ወደፊት አልኩና ወደፊት መሮጥ ጀመርኩ። እድለኞች ነበርን። ያችን ደም የጠገበች አሸዋማ ሜዳ ተሻገርናት። ከዚያ በኋላ ያ የታጎረው ህዝብ ይከተለን ጀመር። ጣሊያን አውሮፕላኖች ይችኑ ብቸኛ የማምለጫ መንገዳችንን አገኙት መሰለኝ። እየዞሩ መንገድ ሊዘጉብን ሲጣጣሩ ጀንበር መጥለቅ ጀመረች። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።